Bambino BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ረቡዕ መስከረም 28 2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን።
ብሔር ለይተው በሚጋጩና ሰላማዊ ነዋሪዎችን በሚያጠቁ ወጣቶች መማረራቸውን የሚናገሩ እናቶችና ሴቶች ከትናንት በስቲያ እንዲሁም በትናንትናው ዕለት በድሬዳዋ ከተማ ሰላማዊ ሰልፍ አድርገዋል።
ነፍጠኛ ጉድፈላ አሁን ተነስተናል ውጣ እያሉ ነው ድንጋይ የሚወረውሩት። ልጆቹ መሮጥ እስከሚያቅተን እኛ
አድማ በታኝ ፖሊሶች የኦሮሞ ወጣቶችን ለይተው እንደሚደበድቡ ተናግረናል። ጠቡ በተነሳበት ወቅት በዋናነት የተጎዱት ቃፊር አካባቢ በጉልበት ስራ የሚተዳደሩ የኦሮሞ ወጣቶች ናቸው።
በከተማው የሚኖሩ እናቶችን የሰማችኋቸው። ዝርዝሩን ይዘን እንመለሳለን። በሰሜን ኬንያ እና በደቡብ ኢትዮጵያ የጣለው ከፍተኛ ዝናብ ጉዳት ማድረሱንና ነዋሪዎችን ለመፈናቀል መዳረጉን ያካተተ ዘገባ አለን።
ኢትዮጵያ ከግማሽ ክፍለ ዘመን በላይ በስራ ላይ የተጠቀመችበትን የወንጀለኛ መቅጫ ስነ ስርዓት ህግ ለማሻሻል ዝግጅቷን ማጠናቀቋም ተሰምቷል።
ፖሊስ ምርመራ ለመመርመር ምን ያክል ነው መቆየት ያለበት? ገደብ አልነበረውም እኛ ሀገር እስከዛሬ። አሁን በጠቅላላ የሚጠየቀው ከአራት ወር ያበቃል።
ሌሎች ለምሽቱ ያሰናዳናቸው ብዙ ፕሮግራሞች አሉን። ጽዮን ግርማና
ሀብታሙ ስዩም በመስተንግዶ አብረናችሁ እናመሻለን።
በቅድሚያ ግን አጠር ያሉ ዜናዎችን እናስደምጣችሁ።
የሲዳማ ውሳኔ ህዝብ ለማስፈጸም የሚረዳ የህግ ሰነድና የአሰራር ማዕቀፎችን እያዘጋጀ መሆኑን የውሳኔ ህዝብ ማስፈጸሚያ ፕሮጀክት ጽህፈት ቤት አስታወቀ። ብሔራዊ ምርጫ ቦርድ ሰሞኑን ባወጣው መግለጫ በጊዜ ሰሌዳው መሰረት ቅድመ ዝግጅት እያደረገ መሆኑን ገልጾ የደቡብ ክልል መንግስትና የሲዳማ ዞን አዘጋጅተው እንዲያቀርቡ የተጠየቁትን አስተዳደራዊ ግንኙነት፣ የሀብት ክፍፍልና የሐዋሳ ከተማ ጉዳይ በተጠየቀው ወቅት አለማቅረባቸውን መግለጹ ተዘግቦ ነበረ። ፕሮጀክት ጽህፈት ቤቱ ስራዎቹ አልተጓተቱም፣ ይልቁንስ በክልሉ የነበረው የጸጥታ ችግር ቀላል የማይባል አሉታዊ ተጽዕኖ ማሳደሩን ገልጾ የክልሉ መንግስት በቅድሚያ ሰላም ለማረጋገጥ ትኩረት ሰጥቶ ሲሰራ መቆየቱን አስታውቋል። ዘገባው የዮናታን ዘብዲዮስ ነው። ዓለም አቀፍ የትግራይ ተወላጆች ንቅናቄ ለፖለቲካ እስረኞች ተብሎ የተቋቋመ እንቅስቃሴ ለዓለም አቀፍ ማህበረሰብ የሚቀርብ ፊርማ እያሰባሰበ መሆኑን አስታውቋል። እንቅስቃሴው ከ20 ሺህ በላይ ፊርማ በማሰባሰብ በብሔራቸው ምክንያት ስለታሰሩ የትግራይ ተወላጆች የፖለቲካ እስረኞች ያለውን ጉዳይ ለተባበሩት መንግስታት የሰብአዊ መብት ኮሚሽን እንደሚያቀርብ አስታውቋል። የፌዴራል ጠቅላይ አቃቢ ሕግ በበኩሉ በፖለቲካና ብሔር ምክንያት ክስ የተመሰረተበት የትግራይ ተወላጅ የለም ብሏል። ዝርዝሩን ያቀረበልን ዘገባውን የላከልን ሙልጌታ ጽባ ነው። የደቡብ ሱዳን ፕሬዚዳንት ሳልቫኪር አስተዳደር የእርስ በርስ ጦርነቱን ለማስቆም የተደረሰውን ስምምነት ተግባራዊ የማያደርግ ከሆነ ዩናይትድ ስቴትስ ተጨማሪ ማዕቀቦችን ለመጣል ዝግጁ ነች ሲሉ በደቡብ ሱዳን የዩናይትድ ስቴትስ አምባሳደር ቶማስ ሃሼክ አስታወቁ። አምባሳደሩ ትናንት ጁባ ውስጥ ለጋዜጠኞች በሰጡት ቃል የሀገሪቱ መሪዎች የሰላም ውሉን ተግባራዊ ማድረግ ላይ ማተኮር አለባቸው፣ ያ ካልሆነ ግን ዩናይትድ ስቴትስ ማዕቀቦቹን ልታጠናክር ትችላለች ብለዋል። አምባሳደሩ ተቃዋሚው መሪ ሪክ ማቻር ተገኙም አልተገኙም የአንድነት መንግስቱ በተያዘለት የህዳር ወር የጊዜ ገደብ ይቋቋማል ሲሉ የደቡብ ሱዳን ፕሬዚዳንት ሳልቫኪር በቅርቡ ላወጡት መግለጫ የሰጡት የቁጣ ምላሽ ይመስላል። ቱርክ በሰሜን ምስራቅ ሶሪያ አሸባሪዎች አድርጋ በምትቆጥራቸው በኩርዶች ላይ ለረጅም ጊዜ በቅድ ያቆየችውን ወታደራዊ ጥቃት ዘመቻ ጀምራለች። ኩርዶቹ በምዕራባውያኑ ዘንድ በአብዛኛው በጸረ እስላማዊ መንግስቱ ጦርነት ቁልፍ አጋር ተደርገው ይታያሉ። የቱርኩ ፕሬዚዳንት ሬቼፕ ታይብ ኤርዶዋን የሰላም ምንጭ ተብሎ የተሰየመውን የጥቃት ዘመቻ ተጀምሯል ብለው ዛሬ ይፋ አድርገዋል። ዓላማው በቱርክ ላይ የተደቀነውን የሽብር አደጋ ለመደምሰስም ነው ብለዋል። አድማጮች፣ ለአሁን ያሉን አጫጭር ዜናዎች እነዚህ ናቸው። ዘርዘር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሸጋገራለን።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ሀብታሙ ስዩም እያስተናገድናችሁ እናመሻለን። አሁን ወደ ቀዳሚው ጉዳይ እንሻገራለን።
ብሔር ለይተው በሚጋጩና ሰላማዊ ነዋሪዎችን በሚያጠቁ ወጣቶች መማረራቸውን የሚናገሩ እናቶችና ሴቶች ከትላንት በስቲያ እንዲሁም በትናንትናው ዕለት በድሬዳዋ ከተማ ሰላማዊ ሰልፍ አድርገዋል። ከትላንት በስቲያ በነበረው ሰልፍ ላይ የተሳተፉ እናቶች ከከተማዋ አቅራቢያ ከሚገኙ ገጠር መንደሮች የመጡ የኦሮሞ ወጣቶችን ወንጅለዋል። ትላንት ወደ ጎዳና የወጡት ሰልፈኞች በበኩላቸው ከአማራ ብሔር የሆኑ ወጣቶች ጥቃት እያደረሱ ነው ሲሉ ከሰዋል። አሁን ላይ ግጭቶች የተፈጠሩባቸው ስፍራዎች ፈረስ መጋላ፣ ቀፊራ፣ ጫተራ እና አምስተኛ የሚባሉ በአንድ አካባቢ የሚገኙ ቦታዎች ላይ እንደሆነም ተሰምቷል። ሀብታሙ ስዩም በሁለቱም ሰልፎች ላይ ተሳታፊ የሆኑ እናቶችን አነጋግሮ ቀጣዩን ዘገባ አሰናድቷል።
60 ዓመታት እንዳለፋቸው የነገሩኝ እናት በድሬዳዋ ከተማ ከ40 ዓመታት በላይ ኖሬያለሁ ይላሉ። ስማቸው ለደህንነታቸው ሲባል ባይጠቀስ ያሉኝ እናት ከቅርብ ጊዜያት ወዲህ ማንነትን እየለዩ በሚያጠቁ ወጣቶች ሰበብ ብዙሃን ተቻችለው የኖሩባት ከተማን መንፈስ በስጋት እንደበረዙት የቅርብ ጊዜ ክስተቶችን በማነሳሳት ያስረዳሉ።
ጳጉሜ 6 ለውለቤቱን በራችን ሲደበደብ አደረ። በማግስቱ ቀጠለ። በቃ እንጭፍ ነው የሚወረውዝ፣ በወንጭፍ ነው። ብዙ ጸጉር ለውጦች መጥተዋል። የማይታወቁ ሰዎች ከገጠር አካባቢ የመጡ ናቸው። ጸጉር ለውጦች ናቸው። ከፊት እነሱ ይወረወራሉ፣ ከኋላ ዘረፋም ተጀመረ። የብዙ ሰዎች የብዙ ንጹሐን ቤት ሰዎች ተሰበረ። አካለ ጉዳት መጥቷል። ብዙ ነው ችግራችን። ብዙ የአማራ የጉራጌ ቤት ነው እንግዲህ ሲዘረፍ ያየነ።
መሰል በደሎችን መሸከም ባለመቻላቸው ከትናንት በስቲያ ወደ ጎዳና ለተቃውሞ እንደወጡ የነገሩኝ ሌላ ነዋሪ ደግሞ ስሞታቸውን ለከተማው አስተዳደር ቢያሰሙም ከአንጀት ጠብ የሚል ምላሽ እንዳላገኙ ይናገራሉ።
መስተዳድሩ መጥቶ በቀበሌ አዳራሽ ቢሰበስበንም እኛ የፍትህ ጥያቄ ስናቀርብ እሱ መስጊድ ጁማ ካርታ የለው፣ አቦዬ ካርታ የለው፣ እኛ ስለ ካርታ ጥየቃ አልወጣንም፣ መንግስት ፍትህ ይስጠን ነው እያለን ያለ ነው። ሰሚ አካል አጣን፣ ልንሞት ነው። ልጆቻችን መማር አልቻሉም፣ መውጣት መግባት አልቻልም።
ከጳጉሜ 6 2011 ወዲህ በተፈጠሩ ግጭቶችና በደሎች ውስጥ ተሳታፊ የሆኑት ወጣቶች ከድሬዳዋ ከተማ ወጣ ብለው ከሚገኙ የገጠር ቀበሌዎች የመጡ ወጣቶች መሆናቸውን የነገሩኝ ሌላ በተመሳሳይ ስም አይጠቀስ ያሉኝ ነዋሪ ወጣቶቹ ነዋሪዎችን ማንነታቸውን እየለዩ እንደሚያጠቁ አብራርተው በከተማዋ የተለያየ አመራር ላይ ያሉ አካላትንም አብረው ወቅሰዋል።
ነፍጠኛ ጉድፈላ አሁን ተነስተናል ውጣ እያሉ ነው ድንጋይ የሚወረውሩት ልጆቹ መሮጥ እስከሚያጠፈን። እኛ አመራሩ ጋር ያለው ችግር አመራሩ ያመጣው ችግር ቀበሌ ላይ ቁጭ ብሎ በቀበሌ ያለውን ህዝብ ሲያምስ የነበረ አመራር እድገት እያገኘ እንጂ አይወርድም። የነሱ አመራሩ ላይ እድገት እያገኙ ወደ ላይ ነው የሚሄዱት። ወንበሮችን እያስተካከሉ ነው የነሳውን እንዲሆን ያሉ
ከትናንት በስቲያ ከከተማዋ ውጭ ከሚገኙ ስፍራዎች በመጡ ወጣቶች ጥቃት ደረሰብን ያሉ በዋናነት እናትና ሴቶች ያደረጉትን ትዕይንተ ህዝብ ተከትሎ በትናንትናው ዕለት ደግሞ ድሬዳዋ ሌላ ሰልፍ አስተናግዳለች። የዚህኛው ሰልፍ ተሳታፊዎች ደግሞ ሳተ ነው የሚባለውን የወጣቶች ቡድን አባላት የሚከሱና ከትናንት በስቲያ የነበረውን ሰልፍ አንድምታ የሚቃወሙ ናቸው። እኒህ እናት በትናንቱ ሰልፍ ላይ ተሳትፈዋል።
አያሌ ቤቻት ጋፈት የመንጆሌን ፊንፊኔ
የእሬቻን በዓል ለማክበር ወደ አዲስ አበባ ካቀኑት የድሬዳዋ ወጣቶች ተነጥለው እዚሁ በከተማ ውስጥ በዓሉን በሰላም በማክበር በመጫወት ላይ የነበሩ የኦሮሞ ወጣቶች ላይ ነው ከአማራ ብሔር የሆኑ ወጣቶች ድንጋይ መወርወር የጀመሩት። ወደ አዲስ አበባ አቅንተው የነበሩት ወጣቶች ወደ ከተማዋ ተመልሰው ሲሰበሰቡ ቀድመው ጥቃት ሲያደርሱ የነበሩ ወጣቶች ጸያፍ ቃላትን መጠቀም ጀመሩ። በዚያ ወቅት የተሰደቡትና ጥቃት የተከፈተባቸው ወጣቶች የአጸፋ መልስ ሰጥተዋል።
ዛሬ ረፋድ ላይ ያነጋገርናችሁ እኒ እናት የከተማዋን ድባብ በጥቂቱ አጋርተውን ነበረ።
ከተማዋ እስካሁን ድረስ አልተረጋጋችም። ከንቲባው መጥተው ችግራችሁ ምንድን ነው ብለው ጠይቀውናል። ከንቲባው የኦሮሞ ወጣቶች በብዛት ወደሚኖሩበት አምስተኛ ወደሚባል ስፍራም ሄደው ጎብኝተዋል። እኛም ችግራችንን አሰምተናል። አድማ በታኝ ፖሊሶች የኦሮሞ ወጣቶችን ለይተው እንደሚደበድቡ ተናግረናል። ጠቡ በተነሳበት ወቅት በዋናነት የተጎዱት ቃፊራ አካባቢ በጉልበት ስራ የሚተዳደሩ የኦሮሞ ወጣቶች ናቸው።
የድሬዳዋ ከተማ ከፍተኛ አመራሮች በሁለቱም ወገኖች የሚቀርቡ ቅሬታዎችን በተመለከተ ያላቸውን ምላሽ ለማግኘት የከተማዋ ምክትል ከንቲባ ከድር ጁሃር፣ የህዝብ ግንኙነት ኃላፊ የሆኑት አቶ እዝቅያስ፣ የከተማዋ ፖሊስ ኮሚሽነር የሆኑት አለሙ መርጋ ይገኙባቸዋል የተባሉ ስልኮችን ደጋግመን ብንደውልም መልስ ለማግኘት አልቻለም። በጉዳዩ ላይ መረጃዎችን አሰባስበው መልስ ለመስጠት በትናንትናው ዕለት ቃል ገብተውልን የነበሩት የፌዴራል ፖሊስ ኮሚሽን ኮሚሽነር እንደሻው ጣሰውም በተመሳሳይ ይህ ዘገባ እስኪጠናቀር ድረስ ባለው ጊዜ ስልካቸውን ደጋግመን ብንደውልም ሊነሳልን አልቻለም። ጥረታችንን እንቀጥላለን። የኢትዮ ጅቡቲ የባቡር ዝርጋታን ተከትሎ ስለመቆርቆሯ የሚነገርላት የድሬዳዋ ከተማ ከዛሬ 12 ዓመታት በፊት በማዕከላዊ ስታስቲክስ ባለሥልጣን በኩል ይፋ የተደረገው የሕዝብና ቤት ቆጠራ መሠረት ከ300 ሺህ በላይ ሕዝብ ይኖርባታል። ይኸው ሰነድ የከተማዋን ነዋሪዎች የብሔር ስብጥር ሲዘረዝር 46 በመቶ የኦሮሞ፣ 24 በመቶ የሶማሌ፣ 20 በመቶ የአማራ፣ 4.5 በመቶ ደግሞ የጉራጌ ብሔር አባላት እንደሆኑ፣ የተቀሩት ብሔሮች 5.5 በመቶውን እንደሚሸፍኑ ይናገራል። ከቅርብ ጊዜ ወዲህ የተነባበሩባት ግጭቶች ስሟን ባሉታዊ ጎን ከማስጠራታቸው ቀደም ባለው ዘመን ድሬዳዋ ትታወቅ የነበረው እነዚህ ሕዝቦች በዘረጉት የአብሮነት ኑሮ ልክ መሆኑ የብዙሃን ትውስታ ነው። በአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ተከታዩ ዘገባችን ወደ ኬንያና ኢትዮጵያ ድንበር ይወስደናል።
በሰሜን ኬንያና ደቡብ ኢትዮጵያ የጣለው ከፍተኛ ዝናብ ጉዳት ማስከተሉ ተሰምቷል። ዝናቡ ከሰሜን የኬንያ ማርሳቤት ግዛት 182 አባወራ ቤቶች መውደሙንና ከብቶችንም መግደሉን የአካባቢው አስተዳዳሪ ለአሜሪካ ድምጽ አረጋግጠዋል። ገልሞ ዳዊት ተጨማሪ አለው።
ሰሞኑን በሰሜን ኬንያ ግዛት መርሰቢት እንዲሁም በኢትዮጵያ ደቡብ ቦረና እየዘነበ ያለው ከባድ ዝናብ መርሰቢት ግዛት ጎልቦ ቀበሌ ማህበር የነዋሪዎች ቤት ላይ ጉዳት ማድረሱንና ሰዎችን ከቤታቸው ማፈናቀሉን የአካባቢው ፓርላማ ተወካይ አብዱራህማን ሸበሽር ለአሜሪካ ድምጽ ተናግረዋል።
ከ192 ቤት በላይ አጥፍቷል። አሁን እየነገርኩ ባለሁበት ሰዓት ሶሎሎና ቦሪ ጆርሶ የሚባሉ ቦታዎች ላይም ሰብል እንዲሁም የእንስሳት ሀብት ላይ ጉዳት አድርሷል። በአጠቃላይ በጉልቦ ብቻ 95 ፍየሎችና 71 ከብቶች ዝናቡ ባስከተለው ጎርፍ ሞተዋል። በርካታ ሰዎችም ቤታቸውን ጥለው ሸሽተዋል።
አቶ አብዱራህማን ዝናቡ ለአራት ተከታታይ ቀናት መዝነቡን ገልጸው በጎርፉ ቤታቸው የተደረመሰባቸው ሰዎች እርዳታ እንዲያገኙ ለቀይ መስቀልና ለኬንያ ማዕከላዊ መንግስት አቤት እያልን ነው ብለዋል።
ተጎጂዎቹን የምንረዳበት ምንም ነገር በእጃችን ላይ የለም። አሁን ለቀይ መስቀል የድረሱልን ጥሪ አቅርበን የጉዳቱን ሁኔታ በማጣራት ላይ ናቸው። የኬንያ ማዕከላዊ መንግስትም እርዳታ እንዲያደርግልን ጠይቀናል። በተጨማሪም የማርሳቤት ግዛት ጥቂት የሰብል እርዳታ እንደሚልክ ቃል ገብቶልናል። ግን እስካሁን ምንም የደረሰን ነገር የለም።
የአካባቢው ፓርላማ አባል አቶ አብዱራህማን ተፈናቃዮቹ በአሁኑ ሰዓት በአካባቢው ቀበሌዎች ባሉት የሰዎች ቤት ተጠግተው እንዳሉ ገልጸው የጎልቦ ቀበሌ ማህበር ምድራዊ አቀማመጥ ለጎርፍ አደጋው መባባስ ምክንያት ሆነዋል ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
የምትከታተሉት ከአሜሪካ ድምጽ ራዲዮ ነው። ኢትዮጵያ ከግማሽ ክፍለ ዘመን በላይ ስራ ላይ የነበረውን የወንጀለኛ መቅጫ ሕግ ስነ ስርዓት ለማሻሻል ዝግጅቷን ማጠናቀቋ ተሰምቷል። ማሻሻያዎቹ ለብዙ ዜጎች የፍትህ እጦት አስተዋጽኦ ሲያደርጉ የነበሩ የሕግ አግባቦችን እንደሚያስወግድ፣ ሀገሪቱን ከዘመነኛው ዓለም አቀፍ የፍትህ አሰራር ጋር እንደሚያስተዋውቅ የማሻሻል ስራውን ሲመራ የነበረው የመንግስት አካል ለአሜሪካ ድምጽ ራዲዮ ገልጿል። ሀብታሙ ስዩም ዝርዝር አለው።
በኢትዮጵያ ሕግ ምሁራን ዘንድ አከራካሪ ሆነው ከባጁ ጉዳዮች መካከል አንዱን በመምዘዝ ቆይታችን ይጀመር። አንድ ሰው ነፍስ አጥፍተሃል ተብሎ የመጨረሻ ውሳኔ ተላለፈበት። ከጊዜያት በኋላ ግን ተገደለ የተባለው ሰው በሕይወት መኖሩ ታወቀ። ከለዳው ተፈርዶበት በእስር የከረመው ሰው ዕጣ ምን የሚሆን ይመስላችኋል? አማራጭ ተብለው ወደሚነሱ የእኛ ሀገር መፍትሄዎች ቆየት ብለን እንመጣለን። የባህር ማዶ ሀገራት ውሳኔ የሚያስለውጥ አዲስ ማስረጃ በሚያገኙ ጊዜ መሰል ክስተትን የሚጠግኑበት ስርዓት አላቸው።
ሪስ ኦፍ ጀጅመንት ወይም የመጨረሻ ፍርድ እንደገና ማየት የሚባል ጽንሰ ሀሳብ አለ። አንድ ፍርድ ቤት ውሳኔ ከሰጠ በኋላ የሰጠ ውሳኔ ስህተት መሆኑን ግልጽ በሆነ አግባብ ስህተት መሆኑን ቢገነዘብ ተመልሶ ይህንን ውሳኔ እንደገና የሚያይበት ስርዓት ማለት ነው።
ኢትዮጵያ ለ57 ዓመታት የተጠቀመችበት የወንጀለኛ መቅጫ ስነ ስርዓት ህግስ
ፍርድ ቤቶች ግልጽ የሆነ ስህተት ሀሳባቸውን ካወቁ ተመልሶ የሚያዩበት ስርዓት በሌሎች ሀገሮች ሪቪ ኦፍ ጀጅመንት የሚባል ኮንሴፕት ነው። በጣም የታወቀ ኮንሴፕት ነው። እኛ ስነ ስርዓት ህግ ላይ የለም፣ አይታወቅም።
መሰል ክስተቶች ተደጋግመው ባይፈጠሩም ቢፈጠሩስ ብለው ለሚጠይቁ የህግ ዓለም ሰዎች የሚቀርቡ መፍትሄዎች ከወንጀል ስነ ስርዓት ህጉ በቀጥታ የሚጣቀሱ አይደሉም። የእጅ አዙር ብልሃቶች ተብለው ሊገለጹ የሚችሉ ናቸው። አንዳንድ የህግ ባለሙያዎች ያለው ብቸኛ አማራጭ ካለ ጥፋቱ የተወሰነበትን ሰው ቅጣቱን አጠናቆ እንደወጣ ወንጀለኛ ቆጥሮ መፍታት ነው ይላሉ። ሌሎቹ ደግሞ ወደ ወንጀል ህጉ መለስ ብለው የይቅርታና ምህረት አግባቦችን በማየት ካለ ጥፋቱ የከረመውን ሰው መልቀቅ የተሻለ ነው በሚል ይሟገታሉ። ውሳኔ የተላለፈበት ሰው ቀድሞ የተከሰሰው ይቅርታ በማያሰጡ ወንጀሎች ቢሆንስ? ሌላ የሙግት መነሾ ነው። ከጥቂት ጊዜያት በኋላ ግን መሰል ሙግቶች የሚቀንሱ ይመስላል። ምክንያቱም ኢትዮጵያ ለግማሽ ክፍለ ዘመን የተጠቀመችበትን የወንጀለኛ መቅጫ ስነ ስርዓት ሕግ በአዲስ ታሻሽላለች ተብሎ ይጠበቃልና። ማሻሻያ የሚደረግበት ሕግ ለአካዳሚክ ሙግቶች መልስ ከመስጠት ይሻገራል። የፍትህ ጥያቄዎችን የመመለስ ኢትዮጵያን ከዘመናዊው ዓለም አቀፍ የፍትህ ስርዓት ዘይቤ ጋር እኩሌታ የማድረግ አቅም እንዳለው ዓመታትን በፈጀው የማሻሻያ ጥናቱ የተሳተፉት በኢፌድሪ ጠቅላይ አቃቢ ሕግ የሕግ ጥናት ማርቀቅና ማስረጽ ዳይሬክተር አቶ በላይ ሁኔርጋ ከማሻሻያው አስፈላጊነት ጋር ያስረዳሉ።
የመጀመሪያውን ጉዳይ ብንመለከት እንኳን በ1954 ዓ.ም ኢትዮጵያ የነበራት አህዳዊ ስርዓት ነው። ስለዚህ የወንጀለኛ መቅጫ ስነ ስርዓት ሕጉ በዛ ሰዓት የወጣው አህዳዊ ስርዓትን ታሳቢ አድርጎ ፌዴራላዊ ስርዓትን ሳይሆን አህዳዊ ስርዓትን ታሳቢ አድርጎ የወጣ ነው ማለት ነው። እንደዛ ከሆነ የክልል ፍርድ ቤቶች ስልጣን፣ የፌዴራል ፍርድ ቤቶች ስልጣን፣ የክልል ፖሊስ፣ የክልል ጠቅላይ አቃቢ ሕግ፣ የፌዴራል ፖሊስ፣ የፌዴራል ጠቅላይ አቃቢ ሕግ ስልጣኖች ምን ምንድን ናቸው? የክልል ፍርድ ቤቶች፣ የፌዴራል ፍርድ ቤቶች የሚሉ ኮንሴፕቶች የሉትም። ሌላኛው ከዛ በኋላ 1996 ዓ.ም የወጣ የወንጀል ሕግ አለ። የወንጀለኛ መቅጫ ስነ ስርዓት ሕጎች ዋና ዓላማቸው የወንጀል ሕግን ማስፈጸም ነው። የወንጀል ሕግ እንዴት ነው የሚመራው? ምርመራ እንዴት ነው የሚጀመረው? አቃቢ ሕግ ክስ ሲመሰርት እንዴት ነው የሚያደርገው? ምርመራ ሲመራ እንዴት ነው የሚያደርገው? ተከሳሽ እንዴት ይጠራል? እንዴት ምርመራ ይደረጋል? የፍርድ ቤት አካሄድ እንዴት ነው? ምስክር ሲቀርብ የተከሳሽ ወይም የግል ተበዳይ ምስክር ጥ ተርፈ የሚሉትንና ይህን እስከ አፈጻጸም ድረስ ማረሚያ ቤቶች እስከሚያስፈጽሙ ጉዳይ ድረስ የሚመራው በስነ ስርዓት ህግ ነው። ስለዚህ በ1996 አዲስ የወንጀል ህግ ከወጣ የግድ ከዚህ ጋር የሚጣጣም አዲስ ስነ ስርዓት ህግም ያስፈልጋል ማለት ነው። ከዛ ውጪ በህገ መንግስቱ አለ። ህገ መንግስቱ ላይ ከሰብአዊ መብት፣ የቡድን መብት፣ የግል መብቶች ጋር ተያይዘው በርካታ አዳዲስ ነገሮችን አምጥቷል። ነገር ግን ይሄ በ1954 ዓ.ም የወጣ ወንጀለኛ መቅጫ ህግ ከዚህ ከሰብአዊ መብት አንጻር ያለው ትኩረት በጣም ደካማ ነው።
በማሻሻው መሰረት ለወትሮ የወንጀለኛ መቅጫ ስነ ስርዓት ህግ ተብሎ ይጠራ የነበረው ህግ የወንጀል ህግ ስነ ስርዓትና ማስረጃ ህግ የሚል አዲስ ስያሜ ይኖረዋል። ማሻሻያው ያካተታቸው አንቀጾች ከተከሳሽና ተጠርጣሪዎች አያያዝ ጋር በተያያዘ የሮሮ ምንጮች የነበሩ አሰራሮችን ለመቅረፍ እንደሚያስችል አቶ በላይሁን ያምናሉ።
ለምሳሌ ዋስትና በተመለከተኛ ሀገር በጣም ብዙ ሮሮ የሚነሳበት ነው። በቀላል ወንጀል ብዙ በመካከለኛም ወንጀል የፈጸመ ዋስትና ሲከለከል እንዲህ አይነት አሁን እነዚህ በግልጽ ተቀምጠዋል። ዋስትና በመርህ ደረጃ መብት መሆኑን ከዛ ውጭ የክርክር ሂደት ለምሳሌ ፖሊስ ምርመራ ለመመርመር ምን ያክል ነው መቆየት ያለበት? ገደብ አልነበረውም እኛ ሀገር እስከ ዛሬ 14 ቀን እየጠየቀ አመት ሁለት አመት ሁሉ ሊያራዝመው ይችላል። አሁን ያው አልጸደቀም ገና ሊቀንስም ሊጨምርም ይችላል ቁጥሩ። ግን 14 ቀን ነው መጠየቅ የሚችለው ፖሊስ ግን በጠቅላላ የሚጠየቀው ካራክተር አይበቅም። ይህ ትልቅ ለዜጎች ከፍተኛ የሆነ ጠቀሜታ ያለው ድንጋጌ ነው። ከፍተኛ የሆነ በወንጀል ስራ ስርዓት ውስጥ የሚያልፍ ሰዎችን ፕሮቴክት የሚያደርግ ፖሊስ ወይም ሌላ አካል እንደፈለገ ማረፊያ ቤት፣ ማረሚያ ቤት ወይም ማቆያ ቤት እንዳያቆያቸው ፕሮቴክት የሚያደርጋቸው ነው። አቃቢ ሕግ ክስ ለመመስረት ምን ያክል ጊዜ ነው ማቆየት ያለበት? ግልጽ ድንጋጌ ተቀምጧል።
ከዚህ በተጨማሪ ህጉ በሌሎች ሀገራት ሲሰራባቸው የነበሩ መልካም አሰራሮችን እንደተዋሰ ለሀገር በቀል ባህላዊ የህግ እሳቤዎችም ቦታ እንደሰጠ አቶ በላይሁን ነግረውናል።
እንግዲህ ባርጌም የጥፋተኝነት ድርድር የምንለው ምሳሌ ተከሳሽና አቃቢ ህግ የሚደራደሩበት ስርዓት በካናዳ፣ በአሜሪካ፣ በሌሎች ሀገሮችም በጣም የሚታወቅ ሀሳብ ነው። እዛ ሀሳብ ነው በእኛ ሀገር የለም። አማራጭ መፍትሄ የምንላቸዋለ ሁልጊዜ ሰው ተጠቶ ማረሚያ ቤት መሄድ አይጠበቅበትም። ከባህሪው አንጻር ለምሳሌ በሱስ የተጠመደ ከሆነ የአእምሮ ችግር ያለበት ከሆነ ሌሎች ችግሮች ካሉ አማራጭ መፍትሄዎች መኖር አለበት። የኛ የወንጀለኛ መቅጫ ስነ ስርዓት አያውቀውም ይህንን ማለት ነው። አይታወቅም። ሁልጊዜ ወደ ማረሚያ ቤት ነው ሰው የሚላከው። ግን ብዙ ስርዓቶች አሉ። ሌላው ኢትዮጵያ በርካታ የሆነ ባህላዊ ስርዓቶች አሏት። የወንጀል ጉዳይን ጨምሮ በመጨረሻ ልባት ለመስጠት የሚያስችሉ ስርዓቶች አሉ። እነሱንም እንደየጠቀሜታቸው እውቅና መስጠት ያስፈልጋል።
የመንግስት መስሪያ ቤቶች ተጠርጣሪዎችና ወንጀለኞችን በተመለከተ የሚኖር ዓለም አቀፍ ትብብርን የሚያከናውኑባቸው የሕግ አቅጣጫዎች ማስቀመጡን የነገሩን አቶ በላይሁን ይርጋ የኢትዮጵያ ፍርድ ቤቶች የወንጀል ማስረጃዎችን በምን አግባብ መቀበል እንዳለባቸው የሚያሳይ ወጥ ሕግ አለመኖሩን አስታውሰው አዲሱ ሕግ ከስያሜው ጀምሮ በማስረጃ አያያዝ ተገበር ስለሚገባው ሥርዓት በዝርዝር እንደሚያብራራ ነግረውናል። ለሚኒስትሮች ምክር ቤት የተመራው ረቂቅ ማሻሻያ በ2012 የመጀመሪያ ወራት ሕግ ሆኖ እንደሚጸድቅ ይጠበቃል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ወደ ተከታዩ ዘገባ እናልፋለን። ሴቶች በጋቢና ነው ለዛሬ በዚህ መሰናዷችን የያዝ ነው። የደፋር ሴቶች ማህበር አሶሲሽን ኦፍ ውመን ኢን ቦልድነስ ወይም ኤውብ ከተመሰረተ 9 ዓመት ሆኖታል። ከ400 በላይ አባላቶች አሉት። በተለያዩ የሙያ ደረጃ ላሉ ሴቶችን በሳምንትና በየወሩ እየተገናኙ የልምድ ልውውጥ የሚያደርጉበትን ውይይት ያካሂዳሉ። በቀጣዩ ወይም በመጪው 2020 ጀምሮም ሴቶች ወደ አመራር እንዲመጡና ውሳኔ እንዲሰጡ ለማድረግ ዝግጅታቸውን መጨረሳቸውን ገልጸውልናል። የማህበሩ ቦርድ አባላት አመራርና አሰልጣኝ ፍጹም ኪዳነ ማርያም የዛሬው የሴቶች የጋቢና እንግዳ ናት። ኤደን ገረመው ተከታዩን አዘጋጅታለች።
ሴት ልጅ እናት ናት። ሴት ልጅ ከቤት ውጭ ብዙ ነገር ኃላፊነት መሸከም አትችልም። የእሷ ስራ ይሄ ነው የሚለው ከመደጋገሙ ብዛት እኛም አሜን ብለን ተቀብለነዋል። እኔ እኮ እችላለሁ፣ እናትም መሆን እችላለሁ፣ ተምሬ ለኢኮኖሚውም ቤተሰቤ ውስጥ አጋር ሆኜ ለቤተሰቤ ጥሩ ነገር፣ ጥሩ እንጀራ፣ ጥሩ ዳቦ ማቅረብ እችላለሁ ብላ የምትወጣ ሴት መኖር አለባት። አሁን እንዳልኩሽ ትልቁ ነገር ኤውብ እየቀየረች ያለችው ይህንን ነው።
በ2010 ዓ.ም ተመስርቶ ላለፉት 9 ዓመታት ከ400 በላይ አባላትን በመያዝ ሲጓዝ የቆየው የደፋር ሴቶች ማህበር ወይም አሶሲሽን ኦፍ ውመን ኢምቦልድነስ የቀድሞ የቦርድ አባልና የአሁኑ የቦርድ መሪዎች ልዩ አሰልጣኝ የሆነችው ፍጹም ኪዳነ ማርያም ናት። ኤውብ እነዚህን ሴቶችን የተጫኑ ዘልማዳዊ አስተሳሰቦችን ፈንቅሎ በማለፍ ከመጪው የፈረንጆቹ ዓመት ጀምሮ ኢትዮጵያ ውስጥ ያሉ የሴት አመራሮችን ቁጥር ለመጨመር እንቅስቃሴ መጀመሩን ትገልጻለች።
የደፋር ሴቶች ማህበር ነው። ደፋር ሴቶች ማለት ደግሞ ምን ማለት ነው? የእኔ ጉዳይ የሁሉም ሴት ጉዳይ ነው። የሁሉም ሴት ጉዳይ ይመለከተኛል። ሴት ትችላለች። ሴት መሪ ትሆናለች። መሪ ናት፣ ብቁ ናት ብላ የምታምን ማህበር ናት። እንግዲህ የእኛ የሴቶች ማህበር ስለሆነች አንቺ እያልኩ ነው የማስረዳሽ። ኤውብ በ2020 ላይ እንደ ትልቅ ቀደምት የያዘች ምንድን ነው ሴቶችን አመራር ላይ ያሉ በሀገር ደረጃ በየቢሮ 50 መሆን አለበት የሚል ትልቅ ዘመቻ ይዘን ተነስተናል። ይህ አሁን የኤውብ የሚቀጥለው የ2020 ትልቁ ስራችን ነው። ይህንን ህልማችንንም ደግሞ በሂደት እውን እናደርጋለን ብዬ አስባለሁ። አሁን የትኛው መስሪያ ቤት ከዚህ ቦርድ ሩም ውስጥ ብታይ አንድ ከበዛ ሁለት ነው የምታገኘው። ቦርድ ደግሞ ውሳኔ ሰጪ አካል ነው። ውሳኔ የሚሰጥበት አካል ላይ የሴቶች ተሳትፎ 50-50 መሆን አለበት። ምንድን ነው ያደረግነው? አሁን በ2019 ላይ መጀመሪያ ኤውብ አጋር ድርጅቶች ወርልድ ባንክ ጋር በመሆን ይህንን አለማዋን በማሳወቅ ሴቶች ደግሞ ለድርጅት አመራርነት ብቁ እንዴት መሆን ይችላሉ፣ እንዴት ማብቃት ይቻላል የሚለውን ትሬኒንግ ወሰድን። ብዙዎቻችን መስተናል። ኤውብ አባላት እኛ ዘመቻውን ስንጀስ ለቦርድ አባልነት ወይም ደግሞ ለአመራር ብቃት ያላቸውን ሴቶች አዘጋጅታለች፣ ከእኛ ስልጠና ማግኘት ይችላላችሁ ብለን እድሉን እንሰጣችኋለን። በቂ የሆኑ ሴቶች ለቦርድ አባልነት አዘጋጅተናል። ሁሉም ብዙ የትምህርት ዝግጅትና ብዙ የስራ ልምድ ያላቸው ናቸው፣ እኔንም ጨምሮ። ስለዚህ ሁላችንም እዛ ቦርድ ውስጥ ገብተን ለማገልገል ዝግጁ ሆነናል። ያንን አውቅታለች ኤውብ። ተወሰኑ ድርጅቶች ይህንን ማድረግ ከቻለን እንደ ተሞክሮ ይታይና ለሌሎቹም ደግሞ እነሱ እኛ እንደዚህ በማድረጋችን ተጠቅመናል ሲሉ ያንን ደግሞ ይወርዳል ማለት ነው። አንዱ ለአንዱ እየተቀባበለ ሄዳል ማለት ነው።
እንደ አውሮፓውያን አቆጣጠር በ2019 ዓ.ም የተባበሩት መንግስታት ድርጅት የልማት ፕሮግራም የኤንዲፒ ባወጣው የጾታ እኩልነት ማነጻጸሪያ ሪፖርት መሰረት ኢትዮጵያ ከ189 አገራት 173ኛ ሆናለች። በዚህ ሪፖርት መሰረትም በኢትዮጵያ ውስጥ ያለው የሴት አመራሮች ተሳትፎ በጣም ዝቅተኛ ከሚባሉት መካከል ነው።
ይህን ስልጠና በምንወስድበት ጊዜ የነበረን ኢትዮጵያ ውስጥ ያሉ ቦርዶች ይህንን ያህል ናቸው ያሉት ሴቶች ተብሎ የተጠና ጥናት ስለሌለ በአፍሪካ ደረጃ ግን 2% ነው። በአጠቃላይ በዓለም ላይ ያለው የሴቶች አመራር ደረጃ ላይ የመውጣት አቀት ገና ነው፣ ገና መሰራት ያለበት ነው። ኤውብ በ50-50 ብላ ስትነሳ አንዱ ስራዋ ጥናቱን ማድረግ ነው። የተወሰኑ ድርጅቶችን ትልልቅ የሚባሉትን ድርጅቶች ወስደን ምን ያህል አመራር ላይ ያሉ ሴቶች አሉ የሚለውን ማጥናት አንዱ ስራችን ነው። ሀምሳ ሀምሳ በሀያ ሀያ በፈረንጆች ደርሳለች ማለት አይደለም። እንጀምረዋለን። አንድ ቦታ ላይ ግን እንደርስበታለን።
እውብ ላለፉት 9 ዓመታት ሳምንታዊና ወርሃዊ የልምድ ልውውጦችን በአባላት መካከል በማድረግ ሴቶችን ማብቃት ላይ ትሳተፍ የነበረ ሲሆን በዚህ ብቻ ሳይገደብም በየዓመቱ የበቁና ለትውልድ ትርፍ ያለውን ስራ ላይ የሚሳተፉ ሴቶችን የምትዘክርበት ዓመታዊ የበቃ ሴት ፕሮግራም ታዘጋጃለች።
አሁን ራሱ በዚህ በኦክቶበር ወሩ በዚህ ዓመት 5 የበቁ ሴቶች ተመርጠዋል። ይህ ማለት ምንድን ነው? እነኚህ ሴቶች ለማህበረሰቡ ባደረጉት ልዩ አስተዋጽኦ ማህበረሰቡ እንዲመርጣቸው እየንዲያው ጥሪ አደረግን። በዛ መሰረት አሁን 5 አውጥተናል። እነኚህ 5 ሴቶች ኦክቶበር 20 ላይ ሽልማት ይሰጣቸዋል። የበቁ ሴቶች የሚል ይህ የሚጠቅማቸው ምንድን ነው? እነሱን እናሳውቃቸዋለን፣ እናደንቃቸዋለን፣ እናመሰግናቸዋለን። ይህ በኤውብ ውስጥ ለየት የሚያደርገው ምንድን ነው? እኛ ራሳችን ሴቶች ሆነን ሴቶችን አውጥተን ነው የምናመሰግነው። ከነኚህ ውስጥ አንዷ የላቀችዋ የአመቱ አምባሳደር ትሆናለች። ከዛ ውጪ የ100 ሺህ ብር ሽልማት ይበረከትላታል። ያንን 100 ሺህ ብር ተቀብላ እሷ ደግሞ እንደ እሷ ልክ በቃ የምትንደረደርን ሴት ትለግሳለች ማለት ነው።
ስታጠቃልልም ፍጹም ወጣት ሴቶች ራሳቸውን በትምህርትና በስልጠና ማዳበር እንደሚገባቸውና እችላለሁ ብለው ማሰብ እንዳለባቸውም ታሳስባለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው።
ሄዷል አሉ ከቤቴ በላይ I know it's a lie. Awayne, wayne, wayne, zandro. Kante malete.
በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተርም ላይ እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን።
ጋቢና ቪኦኤ አት ቪኦኤ ኒውስ ዳት ካም በሚለው የኢሜይል አድራሻችንም ተጠቀሙ። ጋቢና ቪኦኤ ብላ ኢንስታግራም ገጻችንንም ተከተሉ።
2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል።
አድማጮች፣ የዛሬው ጋቢና ቪኦኤ ዝግጅታችንን አጠናቀናል። በዚሁ ልንሰናበታችሁ ነው።
ፕሮግራሙን በመምራት አብረናችሁ የቆየ ነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን በማቀናበር ደግሞ ሞክቢል ያቤሮ አብሮን ነበረ።
በጀመርነው ሙዚቃ እንሰናበታችኋለን። መልካም ምሽት፣ ደህና ደሩ።
በስማ ማልኩኝ ሴታኑ ፈርቼ ብዙ የለመድኩት ብቻ ኢንቀርቼ Awayne, wayne, wayne, zandro. Kante malete, hone penyero ro, hone penyero ro, hone penyero ro. Time. Yeah, I'm home to more than, that's more.